የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ ባጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ባለፈው ሳምንት ህይወታቸው ያለፈው የአንጋፋው ምሁር ፕሮፌሰር መስፍን ወልደ ማርያም ወዳጆች
መስፍን ወልደ ኢትዮጵያ ነች እንጂ ሌላ ነገር ባምሮ ውስጥ ስለ ልጆቹ ብዙ ያሰው እንደሆነ አላውቅም። ምንም ቢሆን አባት ነውና ስለ ልጆቹ ማሰብ በተሰው ማሰብ አይቀርም በግምት ነው የምለው። ነገር ግን ዕለታዊ ህይወቱ ላይ ኢትዮጵያ ነች እና ኢትዮጵያ ትልቅ ራሳው አጥፋለች።
ኢትዮጵያ በጣም የሚጎላት የህዝባዊ ምሁር ትምህርቱን እውቀቱን ችሎታውን ማህበረሰቡን እሱ ትክክል ነው ብሎ ወደሚያምንበት አቅጣጫ በተለይ ፍትህ በሚመለከት ያለው ጠንካራ ፍትህ ለአላባም ለባለስልጣን ስልጣን ለሌለው ሳይሆን ለሁሉም እኩል መሆን አለበት። በተለይ ደግሞ ከምንም በላይ ፍትህ ዝቅተኛ ደረጃ ላይ ያለው የህብረተሰብ ክፍል ምን ያህል አስፈላጊ እንደሆነ ያምን ነበር፣ በዛም ታገል ነበር።
ቀደም ብሎ የሰማችኋቸው የቅርብ ጓደኛቸው ፕሮፌሰር ጌታቸው ኃይሌን ሲሆን ተከትሎ የሰማችሁት ደግሞ ፕሮፌሰር ብርሃኑን ነጋን ነው። ለሌሎች ወዳጆቻቸውን አስተያየት ያካተተ የህይወት ታሪካቸውን በመጠኑ የሚዳስስ ዘገባ እናስደምጣችኋለን። ሬቻ በቢሾፍቱ
ኮቪድ 19 ጀምሮት እኛ ማናቀው በሽታ ስለመጣ የተወሰኑ ሰዎች ብቻ ይገኙ ስለተባለ እኛም በዚህ ላይ ተመትረተን እኔም ባልኖርበት አባገዳው ተሰብስበው እህልን ማከል አድርገው ውሳኔ አሳልፈዋል። ቸኔንም ከያሉ ውሳኔ ተጋሪ ነኝ።
ዘገባ ይኖረናል። እሁድ መስከረም 24 2013 ዓመተ ምህረት ጤና ይስጥልኝ ክብራትና ክብራን አድማጮች፣ ከምሽቱ ዝግጅት ጋር አብራችሁ የማመሸው ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁን ቆያለን። ከኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በኮቪድ-19 ምክንያት ታመው ሆስፒታል የሚገኙት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እየተሻላቸው ነው ሲሉ ሐኪማቸው ዶክተር ሾን ኮንሊ ትናንት ቅዳሜ ማታ አመልክተዋል። በሽታው ከተገኘላቸው ወዲህ በተከታታይ ይዞታቸው እየተሻሻለ ነው ያሉት ሐኪማቸው። ያን ማለታቸውን ተከትሎ የዋይት ሃውስ ጽህፈት ቤት ሹም ማርክ ሜዶስ ለፎክስ ኒውስ ጀስቲስ ዊዝ ጂኔን ለተባለ ዝግጅት በሰጡት ቃል የአርቡ የፕሬዝዳንቱ ሁኔታ አሳስቦን ነበር ብለዋል። ትኩሳት ነበረባቸው፣ የደማቸው የኦክስጂን መጠንም በፍጥነት እያሽቆለቆለ መሄዱ በጣም አስግቶን ነበር ብለዋል። ከዚያ ቀደም ብሎ ትናንት ረፋዱ ላይ የፕሬዝዳንቱ ህክምና ላይ የተሳተፉ ያሉ ሐኪሞች በሰጡት ጋዜጣዊ መግለጫ የፕሬዝዳንቱ ይዞታ ጥሩ እንደሆነ ነበር ያንጸባረቁት። ዶክተር ኮንሊ በትናንት ማታው መግለጫቸው ፕሬዝዳንቱ ሁለተኛውን ረምዴዘቪር የተባለውን መድኃኒት ወስደዋል፣ ትኩሳት የለባቸውም፣ የደማቸው የኦክስጂን ልኬት ቀኑን ሙሉ በ96 እና 98 ከመቶ መሃል ሆኖ ስለዋለ ተጨማሪ ኦክስጂን አላስፈለጋቸውም ብለዋል። ፕሬዝዳንቱም ትናንትና ባስተላለፉት የቪዲዮ መልእክት በጣም በጎ ነኝ፣ ቶሎ እወጣለሁ ብዬ ተስፋ አደርጋለሁ፣ በሚቀጥሉት ቀናት ውስጥ የሚሆነው ይታወቃል ብለዋል። የታላቁ የዋልተር ሪድ ሆስፒታል ዶክተሮች፣ ነርሶች፣ ሌሎችም አባላት ከሌሎች ታላላቅ ተቋማት አብራችኋቸው እየሰራችሁ ያላችሁ ሁሉ ግሩም ናችሁ ብለዋል ፕሬዝዳንቱ በትዊተር ገጻቸው። ባለፈው 6 ወር ይህንን ወረርሽኝ በርትተን ታግለን ትልቅ ውጤት አምጥተናል ሲሉም ጽፈዋል። በእናንተ እርዳታ በጎ ሆኛለሁ ሲሉም አስከትለዋል። ፕሬዝዳንት ትራምፕ የታመሙት የህዳሩ ፕሬዝዳንታዊ ምርጫ ሊከናወን 1 ወር በቀረው በዚህ ወቅት ነው። የዲሞክራቱ ፓርቲ ተፎካካሪያቸው ጆ ባይደን የፕሬዝዳንቱ መታመም ይህን በሽታ በዋዛ እንዳናየው ሊያስታውሰን የሚገባ ነው ብለዋል። ፕሬዝዳንት ትራምፕና የቀድሞ ምክትል ፕሬዝዳንት ባይደን በማክሰኞ ዕለቱ ክርክራቸው ላይ መድረክ ላይ የቆሙት በ4 ሜትር ተራርቀው ነው። ባይደን በአርብ ምርመራቸው ከቫይረሱ ነጻ ሆነው መገኘታቸውን የምረጡኝ ዘመቻቸው መስሪያ ቤት አስታውቋል። የኢትዮጵያ የኮቪድ-19 ይዞታን ስንመለከት ባለፉት 24 ሰዓታት ጊዜ ውስጥ 8101 ሰዎች ተመርምረው 959 ሰዎች ላይ ኮሮና ቫይረስ ተገኝቷል። ባለፈው 24 ሰዓት ጊዜ 8 ሰዎች በሙሉ አዲስ አበባ ውስጥ በኮቪድ-19 ምክንያት ህይወታቸው ማለፉን የጤና ሚኒስቴር ያወጣው ዕለታዊ መግለጫ አመልክቷል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ከዓለም ዙሪያ በተጠናቀሩ የኮቪድ-19 ዜናዎች የአውስትራሊያዋ ኒው ሳውት ዌልስ ክፍለ ግዛት ዛሬ ለ9ኛ አከታታይ ቀን አንድም የአዲስ የኮቪድ-19 ተያዥ እንዳልተገኘ አስታውቃለች። አጎራባቿ ቪክቶሪያ ግን 12 ሰዎች መገኘታቸውንና አንድ ሰው በበሽታው መሞቱን አስታውቃለች። በጆንስ ሆፕኪንስ ዩኒቨርሲቲ መረጃ መሰረት በዓለም ዙሪያ በጠቅላላው ያለው የኮሮና ቫይረስ ተያዦች ቁጥር ወደ 35 ሚሊዮን ተቃርቧል። ለህልፈት የተዳረጉት ቁጥር ደግሞ ከ1 ሚሊዮን አልፏል። ሳውዲ አረቢያ የመካን ታላቁን መስጊድ ለምእመናን ክፍት ባደረገችበት በዛሬው የመጀመሪያ ቀን ቁጥሩ ውሱን ለሆነና ዜጎችና ነዋሪዎችን ላካተተ መስጊድ ገብተው እንዲሳለሙና ጸሎት እንዲያደርሱ ተፈቅዷል። መስጊዱ በኮቪድ-19 ወረርሽኝ ምክንያት ተዘግቶ መክረሙ የሚታወስ ነው። በመጨረሻም ዛሬ በተካሄደው የለንደን ማራቶን ኢትዮጵያዊው ሹራ ቂጣታ አሸናፊ ሆኗል። በውድድሩ ያሸንፋል ተብሎ የተጠበቀውን የአራት ጊዜውን የለንደን ማራቶን አሸናፊ ኬንያዊው ኤልዮድ ኪፕቹጌን አሸንፎ ነው ኢትዮጵያዊው ሹራ ውድድሩን በድል ያጠናቀቀው። ቀደም ሲል ኪፕቹጌን ይቀናቀናል ተብሎ ተጠብቆ የነበረው ኢትዮጵያዊው ቀነኒሳ በቀለ እግሩ ላይ በደረሰበት ጉዳት የተነሳ ራሱን ከውድድሩ ማግለሉ ይታወሳል። ኪፕቾጌ ውድድሩን በስምንተኝነት አጠናቋል። ሹራ ቂጣታ ውድድሩን በ2:05:41 አጠናቆ የገባ ሲሆን ኬንያዊ ቪንሰንት ኪፕቹምባም ሁለተኛ ሆኖ ተከትሎት ገብቷል። ኢትዮጵያውያኑ ሲሳይ ለማ፣ ሞስነት ገረመው፣ ሙሌ ዋሲሁንና ታምራት ቶላ ከ3ኛ እስከ 6ኛ ደረጃ ያለውን ስፍራ ተከታትለው ይዘዋል። አድማጮች ለሰዓቱ ያለን ዜና በዚህ ያበቃል።
የአሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15765 ኪሎሄርዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ መስከረም 24 2013 ዓ.ም ምሽት ፕሮግራም ነው።
መረጋጋት እንዲኖር የሚፈልግ ድርጅት ኢማኪሌን ለኢትዮጵያን መልእክት እንድታስተላልፍ አድርጎ ነበር በቅርቡ። ይህ መልእክት በአርትስ ቴሌቪዥን አይቼዋለሁ። ከዚያ ደግሞ በኢትዮጵያ ቴሌቪዥንም በቅርቡ ቀርቧል። በአማርኛ እየተተረጎመና ኢትዮጵያን ችግራችንን በውይይት መፍታት እንዳለብን የተለያየ መቃቃሮች ቢኖሩም መነጋገርና ችግሮችን መፍታት ነው እንጂ ግጭት የትም እንደማያደርሰን ከሩዋንዳ እንድንማር ነው ኢማኪሌ ለኢትዮጵያውያን ያስተላለፈችው።
ከዘር ጭፍጨፋ ያመለጠች ሩዋንዳዊት ታሪክ የያዘውን የሌፍት ቱቴል መጽሐፍ ሁቱትሲ ሲል ወደ አማርኛ የመለሰው ተርጓሚ መምህር መዘመር ግርማ ከአሜሪካ ድምጽ ጋር አጠር ያለ ቆይታ አድርጓል። እናስደምጣችኋለን። አድማጮች የኮሮና ቫይረስ ስርጭትን ለመክታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። ዝግጅቶቻችንን በዌብሳይታችን amharic.voanews.com እና @voanews የፌስቡክ ገጻችን ላይ መከታተል ትችላላችሁ። አሁን ወደ መጀመሪያው ቅንብር እንዝለቅ። ሬቻ በቢሾፍቱ በየአመቱ በቢሾፍቱ የሚከበረው የእሬቻ በዓል በኮሮና ቫይረስ ምክንያት የመግቢያ ካርድ በያዙ ሰዎች ብቻ ተከበረ። የቢሾፍቱ ከተማ አስተዳደር በዓሉ በሰላም መጠናቀቁን አስታውቆ የጥሪ ካርድ የያዙ ተሳታፊዎች ብቻ እንዲታደሙበት የተደረገው ለዜጎች ደህንነት ሲባል ነው ብሏል። ስነ ስርዓቱን የተከታተለው ሙክታር ጀማል ዘገባለው።
ዛሬ በቢሾፍቱ ሆራ ሐርሰዴ የተከበረው የኢሬቻ ስነ ስርዓት አብዛኛዎቹ የታዳሚዎቹ ቁጥር ውስን መሆኑ ቅር ያሰኛቸው ሲሆን ሌሎቹ ደግሞ ስነ ስርዓቱ ከመቋረጥ በዚው መልኩ መከናወኑ በጎ መሆኑን ያነሳሉ። የታዳሚዎችን አጠራር በተመለከተ ለእያንዳንዳቸው ባጅ የተሰጣቸው ብቻ እንዲታደሙ ሲፈቀድላቸው ሌሎቹ ወደ ኋላ እንዲመለሱ ተደርጓል። ወደ ቢሾፍቱ በእግርም ሆነ በመኪና መግባት በፍጹም አይቻልም። ይህ ከልከላ የተጀመረው በተለይ ከትላንት አንስቶ ነው። በስነ ስርዓቱ ላይ የተገኙትም ተዝብታቸውን አጋርተውናል።
ግማሹ እንደዛው ነው የተመለሰ ማለት ይችላል። ዳንድሮ
መሰል የመኪናዎችና የሰዎች ክልከላ መታየቱን ሌላዋ የኢሬቻ ታዳሚ የታዘበችውን ገልጻለች።
ኢሬቻው ያሁኑ በጣም የተለየ ነው። ህዝቦች የሉም እና ያው ሰላም የሚባል ከህዝቡ የበለጠ የጸጥታ ኃይሎች ነው የሚበዙት እና ስለዚህ በኮቪድ ምክንያትም ሰዎች የሉም። በጣም ያሳዝናል። ወረቀት ይሄ የማሳወቂያ የሚገቡበትን ትኬት ያላላቸው እዛ እየቀሩ ነው።
ለምንድን ነው የቀሩት እዛ?
አትገቡም፣ ይሄንን ያላላችሁ አትገቡም ይያሉ የከለከሉ ነው ጸጥታ ኃይሎች ማለት ነው።
አሁን ለምሳሌ አንቺ እንዴት ነው መጣሽ? እስቲ እንዴት አገኘሽ? በምን መጣሽ?
እኛ ስንመጣ የዱከም ከተማስ ከዛ ነው የመጣነው በመኪና በራሳቸው መኪና እና እዛ ወደ ዝቋላ አካባቢ ወረን እና እዚህ ከመጣ ድረስ በቃ ያያናቸው በጣም ብዙ ናቸው ጸጥታ ኃይሎቹ። እዚህ የሚገኙት በበለጠ ናቸው።
በዘንድሮ የኢሬቻ ክብረ በዓል ላይ የተለያዩ ብሔር ብሔረሰቦች በብዛት አይታዩበትም። ነገር ግን በቁጥር አናሳ የሆኑ ሰዎች ተጋብዘውበታል። ካላገዛህኝ ወልድ ዳዊት ኢሬቻን ለመታደም ከኮንሶ ነው ተጋብዘው የመጡት። ከዚህ ቀደምም ስነ ስርዓቱን ሲከታተሉ መቆየታቸውን ለቪኦኤ ገልጸዋል።
ኢሬቻ በጣም ምርጥ ነው የዘንድሮው። ምንም እንኳን የቁጥር ማነስ ቢኖርም ድባቡን አለቀቀም እንዳለ ነው ያለው ለማለት ይችላል። በጣም ሰላማዊ ነው። ሰው በሰላም ወጥቶ በሰላም ይገባበት። ትላንትም በሆራ ፍልፍኔ ላይ በዚህ በተመሳሳይ ተደረገ። ቆንጆ ነው። ከዚህ በፊት የአምናውንም ተሳትፌ ነበር። እሱም በጣም ቆንጆ ነበር። ልዩነቱ የአምናው እጅግ በርከት ያለ ሰው ቁጥር ነበረው። ያሁኑ ያው በኮቪድ-19 ምክንያት በአነስተኛ ቁጥር እንዲከበር በተባለው መሰረት ይሄ ብቻ ነው ለውጡ።
የኢሬቻ ስነ ስርዓት በየአመቱ መደረግ ከሚኖርበት ሂደት ይቋረጣል ወይ አይቋረጥም የሚል ስጋት ከፈጠረባቸው ሰዎች አንዱ የይቱ ሁምበና አባገዳ ሻሚል አህመድ ሰይድ ናቸው። እሳቸው እንደሚሉት የተለያዩ ቅሬታዎችና አለመግባባቶች ቢኖሩም ሰላማዊ በሆነ መንገድ የኢሬቻ ስነ ስርዓት ሳይቋረጥ ማድረጉ ራስ በጎ ገጽታ ነው ይላሉ።
ኮቪድ 19 ጀምሮት እኛ ማናቀው በሽታ ስለመጣ የተወሰኑ ሰዎች ብቻ ይገኙ ስለተባለ እኛም በዚህ ላይ ተመትረተን እኔም ባልኖርበት አባገዳው ተሰብስበው እህልን ማከላ አድርገው ውሳኔ አሳልፈዋል። ቼኔንም ከያዱ ውሳኔ ታጋሪ ነኝ። ፈጣሪ ምን ለምነው የኢትዮጵያ ልጆች ክፍፍል በሌለበት በሀገራቸው ላይ እኩል ሆነው እንዲኖሩና
በቢሾፍቱ ሆራ ሐርሰዲ የተከናወነው የኢሬቻ ስነ ስርዓት በሰላም ተጠናቋል። ይህንኑ ምክንያት በማድረግ የቢሾፍቱ ከተማ ከንቲባ ወይዘሮ ዓለም ፀሐይ ሽፈራው ድጋፍ ሲያደርጉላቸው ለነበሩ ሁላ ምስጋና አቅርበዋል።
የ2013 ኢሬቻ በማስመልከት ለማስተናገድ እንደ ከተማችን አስፈላጊ ዝግጅቶች ሁሉ አጠናቀን በተሳካ ሁኔታ ዛሬ ኢሬቻችን ተጠናቋል። ያለምንም ችግር ባህሉና እሴቱን ወጉን በጠበቀ መልኩ ኢሬቻ ምን እንደሆነ ባሳየ መልኩ በተሳካ መልኩ የተከናወነበት መንገድ ያየ ነው። ይሄን በዓል ለማስተካከል ትልቅ ርብርብ ስላደረጋችሁ፣ ሰፊ አስተዋጽኦ ስላደረጉ በድጋሚ በራሴ ስምና በከተማ አስተዳደር ስም የላቀ ምስጋና ማቅረብ ፈልጋለሁ።
ሰው የመጣው በመንግስት መዋቅርና በቀበሌ በተሰጣቸው ባጅ ነው። የመንግስት መኪናም ነው እዚህ ያመጣው። ሌላ መኪናው ላይገባም ሁላ ተብሎ ነበር ከትላንትና ጀምሮ። እሱን በተመለከተ በዛው ቢገልጽ
ኮቪድ-19 ዓለምን እና ያደጉት ሀገራችንን ምን እያደረገ እንደሆነ የዲጂታል የተባሉ ታዳጊዎችን እያጣን ያለን ዜጎቻችንን እያጣን ያለን አባገዳዎች ባስቀመጡት መሰረት ውስን በሆነ አካል መከበር መቻል አለበት የሚለውን ነገር ተግባራዊ ለማድረግ ነው እንጂ ይሄ ባህል የሁሉም ባህል ማንም አይገታውም። ባህሉን ወደኋላ ለማስቀረስ ሳይሆን ወይም ደግሞ የተወሰነ ሰዎች እንደዚህ በግዴታ እንዲያከብሩት ለማድረግ ሳይሆን ዜጋ ማለት ስላለብን ይሄ ዜጋ ሲኖር ነው ነገ በአንድነት በፍቅር ይህንን ባህል ማክበር እንችል።
ባጅ የሚያገኙ ሰዎች መስፈርቱ ምን ነበር? ወዲህ ለመምጣት ባጅ ይዘው የመጡት የሌላቸው ሲታገዱ ከከተማ ድንበር ላይ ማይተን ነበር። በምን መስፈርት ነው ተመጥተው የመጡት ሰዎች?
ምንም መስፈርት የለም። ይሄ በኦሮሞነት ብቻ ከሌየ ነው እንደዚህ ተብሎ የሚሰጥ ነገር አይደለም። ውስጥ ሰዎች ኮቪድን ለመከላከል የተደረገ ነገር ነው እንጂ ከሌ ምናምን ተብሎ የሚመረጥበት አለ። አባገዳዎች አሉ፣ ወልዮች አሉ። በተለይ መቅረት ያለባቸው ህዝባ በኦሮሞ አንገፋ የሚባሉ ፊትለፊት ላይ ያሉ ሰዎች አሉ። እነዛ እንጂ የሆነ የእራሱን የቻለ መስፈርት ወጥቶ የሚታይበት መንገድ አለ።
የብሾፍቱ ከተማ እንቅስቃሴን በተመለከተ ከዚህ ቀደም ሆቴሎች እንግዶቻቸውን ለማስተናገድ ከፍተኛ እንቅስቃሴ ማድረግ እየተለመደ ቢሆንም ዘንድሮ ግን ቀዝቀዝ ያለና እንቅስቃሴዎች ብዙም የማይታይባቸው ሆነው ውለዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ፣ ብሾፍቱ ሆራ አርሰዴ።
ሙክታርን ለዘገባው እናመሰግናለን። አድማጮች፣ ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። አሁን ለዛሬ ወደ አዘጋጀነው መሰናዶ እንለፍ። የአንጋፋው ምሁር ፕሮፌሰር መስፍን ወልደማርያም ረጅሙ የህይወት ጉዞ። ባለፈው ሳምንት ማክሰኞ መስከረም 19 2013 ዓ.ም ተመረጠ ከዚህ ዓለም በሞት የተለዩት አንጋፋው የአደባባዩ ምሁር ፕሮፌሰር መስፍን ወልደማርያም ለፍትህ መስፈን ጠንካራ አቋም ያላቸው የማህበረሰብ ጠበቃ ነበሩ ሲሉ ባለሙያዎችና የቅርብ ሰዎች ያስታውሷቸዋል። ጥልቅ የአገር ፍቅር ስሜት የነበራቸው እውነተኛ ኢትዮጵያዊ ብሔርተኛ ያሏቸውም አሉ። ፕሮፌሰር መስፍን ወልደማርያምና በኢትዮጵያ ታሪክ የሚኖራቸው ስፍራ ከጣው ዝግጅት ረጅሙን የህይወት ጉዟቸውን በመጠኑ ይዳስሳል። እስክንድር ፍሬው የኢትዮጵያ ሰብአዊ መብት ጉባኤ ኢሰመጉ መስራች ፕሮፌሰር መስፍን ወልደማርያም ወዳጆችን አነጋግሮ ያሰናዳው ዘገባ ቀጥሎ ይቀርባል።
አንጋፋው የሰባይ መጥታጋይ የታሪክ ተመራማሪና ፖለቲከኛ ፕሮፌሰር መስፍን ወልደማርያም አርፈዋል። አገር ወዳዱ ኢትዮጵያዊ እስከወዲያኛው አሸልበዋል። የሳቸው ህልፈት ግን በፖለቲካ ምነታቸው የሚስማሙም ሆነ የማይስማሙ ሰዎችን በተመሳሳይ ተውስታ የሐዘን ድባብ ውስጥ ከተዋል። ዋርካ ወደቀ ብለዋል ሐዘናቸውን በማህበራዊ ትስስር ድረገጾች የገለጹ በርካቶች። አንጋፋነታቸውን አገር ወዳድነታቸውን ለማስተዋወስ ከኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ እስከ ጠቅላይ ሚኒስትር አብይ አህመድ ስከሌሎች ፖለቲከኞችና ምሁራን ድረስም ሐዘናቸውን ገልጸዋል። የሐሳብ ለይልና ምልክት የሰላማዊ ትግል አራያ ላመኑበት ነገር እስከመጨረሻው ሞጋጭ ላመኑበት እውነት ብቻ የሚቆሙ ሲሉ ነው ጠቅላይ ሚኒስትር አብይ አህመድ ገለጿቸው። ፕሮፌሰር መስፍንን በተለያዩ የህይወት ፍርጆች የሚያስተዋውሷቸው በቅርብ የሚያውቋቸው ሰዎችም ይህንን አገላለጽ ነው የሚያጠናክሩት። ከዩናይትድ ስቴትስ በስልክ ያነጋገርኳቸው አንጋፋው የቋንቋ የሥነ ጽሑፍ የታሪክና የሥነ መለኮት ሊቅ ፕሮፌሰር ጌታቸው ኃይሌ ደግሞ እንደዚህ አይነቱን ሐሳብ ካንጸባረቁት አንዱ ናቸው። ከቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ጀምሮ የፕሮፌሰር መስፍን የቅርብ ወዳጅና የሥራ ባልደረባ የነበሩት ፕሮፌሰር ጌታቸው እንዳሉት መስፍን ላመኑበት የኖሩና ኢትዮጵያን ከልባቸው የሚወዱ ነበሩ።
ፕሮፌሰር መስፍን ለኔ ኢትዮጵያ ነው። ኢትዮጵያ ፐርሰናል ላይፍ ሆኗል በኢትዮጵያዊነት እና ማነው ስትለኝ መስፍን ሲሉኝ ኢትዮጵያ ማለት ነው። እና ከብዙ ጊዜ ጀምሮ አብረን ሰርተናል። ዩኒቨርሲቲ ውስጥ በተለየ በማህበርም በግለሰብም እርስ በርሳችንም በመገባበዝ እና ከስራ ውጪ በመነታረቅ ብዙ ጊዜ አብረን ኖረናል። የምንስማማበትም የማንስማማበትም ይኖራል ስንጀምር፣ በመጨረሻ ግን ተስማምተን ነው የምንለያየው። ስለዚህ መስፍን ሁልጊዜም ኢትዮጵያ ነች እንጂ ሌላ ነገር በአእምሮ ውስጥ ስለ ልጆቹም ብዙ ያስብ እንደሆነ አላውቅም። ምንም ቢሆን አባት ነው እና ስለ ልጆቹ ማሰቡ በቤተሰቡ ማሰቡ አይቀርም በግምት ነው የምንለው። ነገር ግን በእለታዊ ህይወቱ ላይ ኢትዮጵያ ነች እና ኢትዮጵያ ትልቅ አስተዋጽኦ አጥታለች። የሚተካም እግዚአብሔር ከመቼም የማይቻለው ነገር የለም እና ሊተካ ይችል ይሆናል እንጂ ለጊዜው ግን የሚተካ ሰው አይደለም መስፍን። ብዙ ጊዜ ራሱን የኢትዮጵያን ታሪክ ለማስተማርም ሆነ ለመናገር ሙሉ ችሎታ ያለው ሰው ነው። ችሎታ ችሎታ ብቻ ሳይሆን ፍላጎቱም ነው። እዚህ የሚጽፋቸው ጽሁፎች ሁሉ የሚያሳዩት ኢትዮጵያዊነቱን እና በኢትዮጵያ ማሰቡን ነው። እና የመስፍን ነገር ሲነሳ ማንም ሰው ቢሆን የሚያውቀው እንባ ያንቀዋል። ስለዚህ የምናገረው ምንም በብዙ ጥረት ነው።
በ1922 ዓመተ ምህረት ነው መስፍን አዲስ አበባ 6 ኪሎ አካባቢ የተወለዱት። የቀለም ትምህርታቸውን በአምስት ዓመታቸው በቤተ ክህነት የተከታተሉት መስፍን በተፈሪ መኮንን ደግሞ የአንደኛና የሁለተኛ ደረጃ ትምህርታቸውን ተከታትለዋል። ወደ ህንድ ሀገር በማቀናት ደግሞ በ1949 በጂኦግራፊ የመጀመሪያ ዲግሪያቸውን አግኝተዋል። ለሀገራቸው ጠንክሮ በመስራት ለኢትዮጵያ ጉዳይ በመሟገት መታወቂያ ጀመሩትም በተለይ በዩኒቨርሲቲ መምህርነት በመስራት ላይ እንዳሉ ነው። የቅርብ ወዳጅና ባልደረባቸው የነበሩት ፕሮፌሰር ጌታቸው ኃይሌ የዚያን ጊዜውን መስፍን ያስታውሳሉ።
መስፍን አንዱ የሚናገረው ነገር አለ። ሁልጊዜ እውነተኛ የሚወጣው ሀሳብ ሲጋጭ ነው። አንድ ሰው የተናገረው ሀሳብ በሌላው ተቃውሞ ሲገጥመውና ያ ሲተች እውነተኛ የሚወጣው ሀሳብ ሲፋጭ ነው የሚለው ቃሉ የሚናገረው። እና የተፋጨ እሳት እንደሚወጣው እንደዚሁ የተፋጨ እውነቱ ይወጣል። ለሀገር የሚጠቅም ስራ ይሰጣል። እና ይሄ አንዱ ትልቁ የመስፍን አስተዋጽኦ ነው።
እርሶ በአንድ አፍታ ላውጋችሁ በተሰኘው መጽሐፎት ላይ ስለ 1966ቱም ድርቅ አንስተው ሲጽፉ እንግዲህ በኢትዮጵያ ውስጥ ያንን ረሃብ ያጋለጠው ዮናታን ዲምቢልቪ የተባለ ጋዜጠኛ ነው የሚሉ አረዳዶች አሉ። እርሶ ግን ዮናታን ዲምቢልቪ ሳይሆን የወሎን ረሃብ ያወጣው የመስፍን ወልደ ማርያም ጥረት ነው የሚል ሐሳብ አንጸባርቀዋል። ምን ለማለት ፈልገው ነው? ይሄንን ያስረዱኝ።
ድርቅ ኢትዮጵያ ውስጥ አምጣቱን መጀመሪያ አስታወቀን የነገረን ፕሮፌሰር መስፍን ነው። እና ብዙዎች ችግረኞች እስከ ኮተቤ ድረስ መጥተው ከወሎ እስከ ኮተቤ ድረስ መጥተው የፈሰሱ አሉና ሄደን እናያቸው ብሎ አብረን ሄደን አይተናቸው እውነቱን ችግር መኖሩን ለመጀመሪያ ጊዜ ያወቅነው አንድ ጊዜ ነው። እና በዚህ ምክንያት ምን እናድርግ ብለን ስንነጋገር የዩኒቨርሲቲው መምህራን ምን እናድርግ ብለን ስንነጋገር ሄደን አይተን የሆነውን ሪፖርት እናድርግ፣ ከዚያ ለመንግስትም እናስታውቃለን፣ የዓለም ድርጅትም ሊረዳን ይችላል የሚል ሀሳብ አመጣ። እኔ ደግሞ እንዳጋጣሚ የዓለም አብያተ ክርስቲያናት የኢትዮጵያ ቤተክርስቲያን ወክዬ እዚያ አባል ነበርኩ እና እዚያ ስብሰባ ላይ አነሳሁት ጉዳዩን። በጊዜው ደርሶ ሪፖርት ማምጫ የሚያህል ገንዘብ እንስጣችኋሉ። ያንን ይዘን መጥተን ሴስና ተከራይተን ወደ ወሎ እስከ ባቲ ድረስ ወርደን
ምን ተከራይተን ያሉ ፕሮፌሰር
ሴስና ትንሿ አውሮፕላን እሷን ተከራይተን ሄድን። ምክንያቱም በመኪና ብንሄድ አስተማሪዎች ነን፣ ጊዜ እንፈጃለን። ስለዚህ አርብ ሄደን እሁድ ማታ ተመለስን፣ የሚያስፈልገውን ሁሉ አይተን እና ያንን አይተን ተማሪዎች ያን ሲያዩ በቃ ክፍል አንገባም እየተራባሉ፣ በዚያን ጊዜ ቁርሳቸውን መስጠት ጀመሩ። እኛም ደሞዛችንን መስጠት ጀመር እና ያ ሪፖርት ወዲያው አጣድፌ ጽፌ ሪፖርቱን በተን ነው እና አብረውን የነበሩት ወሎ ድረስ ሄደው የነበሩት አብርሃም ደሞዝ፣ ዶክተር አብርሃም ደሞዝ፣ አሉላ አባተ፣ እኔ ሶስታችን ነበር። ሪፖርቱን ግን የጻፉት እኔ ነኝ። ከዚያ ያ ሪፖርት ተበተነ። ተማሪዎቹ ወደ ተለያየ ቋንቋ ተረጎሙ። እንግሊዞች ሀገርም ወደ እንግሊዝኛ ተርጉሞ ልጆቹ እዚያ ሲበትኑ ጆናታን የሚባል ወደ ኢትዮጵያ መጥቶ ሪፖርት አወጣ። እንግዲህ ያንን እሱ አወጣው ነው የተባለው። እርግጥ ነው በህዝብ ያሰማው ቪዲዮ ሆኖ ሰው በአይን እንዲያይ ያደረገው ያስደነገጠው ሁልጊዜም ስዕል ነው። ጽሁፍና ስዕል አንድ አይነት አይደሉም። የእኛ ተጽዕኖ የለውም ነበር። የእሱ ግን ፈጥበቆ ከግራ ስለሆነ ተጽዕኖ ነበረው። ያን ጊዜ እንግዲህ በሱ ስም ወጣ ነገሩ። እኛም ወደነዋል።
የቅርብ ሰዎቻቸው እንደሚሉት የሚያውቋቸው እንደሚገልጹት ባስከፊው የወሎ ድርግ ግዜ ታየው የመስፈን ጥረት ለወገን ካላቸው ተቆርቋሪነት መገለጫዎች አንዱ ብቻ ነው። ያስተዋጽዋቸው ሌሎች መልኮችን ይዞ መቀጠሉንም የሚያስረዱት በአገራቸው ጉዳይ መጻፍ፣ መናገር፣ መከራከር የመስፈን መገለጫዎች ተብለው ታወቁ ይላሉ። እነዚሁ የቅርብ ሰዎች ይህንን ጥረታቸውን ተቋማዊ መልክ ያስያዙበትን አጋጣሚ የሚያስታውሳሉ። በ1984 ዓ.ም ተመረጠ ከአጋሮቻቸው ጋር በመሆን የኢትዮጵያ ሰብአዊ መብት ጉባኤ የሰመጉን ሲያቋቁሙ በዚህ ተቋም ውስጥ የሰሩት የቅርብ ሰው አቶ የኔ መንግስት ደምስቴ የኢሰመጉንና የመስፈንን ራዕይ ያብራራሉ።
የኢትዮጵያ ህዝብ ነጻነቱን እንዲጎናጸፍ ዲሞክራሲያዊ የነጭ ሀገር እንድትገነባ ሁሉም የተለያዩ ያው እንደሚታወቀው የተለያዩ ብሔረሰቦች የሚኖሩበት ሀገር የብሔረሰቦች ሙዚየም ሀገር እንደመሆኗ መጠን እያንዳንዱ ዜጋ በህግ እኩል እንዲታይ እያንዳንዱ ዜጋ ብሔረሰቡን፣ ሃይማኖት፣ ጾታውን ሳይመለከት እያንዳንዱ ሰው በህግ እኩል የሚታይበትን እኩል የሚታይበትን ሁኔታ መፍጠር ነው። ይህንን ግንዛቤ ህብረተሰቡ እንዲያገኝ መንግስት ይህንን እንዲፈጥር እገዛ ለማድረግ ነው እና መንግስት በተረዳው መልኩ ሳይሆን የሰመጉ ሲቋቋም ለመንግስት ሳይከፈለው በነፃ ምክር የሚሰጥ የተደረገውን ሪፖርት የሚያደርግ የመንግስት አጋር ነው። በዚያ መልክ መንግስት ባይመለከተው እና እሳቸው በጓደኝነትም በአባልነትም የሚመረምሩትን የኢሰመጉ አባል ሮል ሞዴሉ እሳቸው ናቸው።
በፕሮፌሰር መስፍን ወልደማርያም ከዚህ ዓለም በሞት መለየት ሀዘናቸውን ከገለጹት ተቋማት አንዱ የኢትዮጵያ ሰብአዊ መብት ኮሚሽን ነው። ፕሮፌሰር መስፍንን ፈርቀዳጅ የሰብአዊ መብት ተሟጋጅ ሲል የገለጸው የዚህ ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ ተከታዩም ብለዋል።
ፕሮፌሰር መስፍን በጣም አንጋፋ የፖለቲካ ምሁር፣ አስተማሪ፣ ሀገር ወዳድ ኢትዮጵያዊ ናቸው። በተለይ ለእኛ በሰብአዊ መብት ስራ ላለን ሰዎች ደግሞ ከሁሉም በላይ እጅግ አንጋፋ የሰብአዊ መብት ተሟጋች እና ታጋይ ናቸው። ለዚህም ነው የኢትዮጵያ ሰብአዊ መብት ታጋይ ጀግና ሆነው ይታወሳሉ ብለን የገለጽ ነው እና ከኔ ጋር በተያያዘም እንዳነሳው ፕሮፌሰር መስፍንን ወይም ብዙዎቻችን በአፍቅሮት ቃል ጋሽ መስፍን ነው የምንላቸው የማስታውሳቸው እና የማውቃቸው በጣም ረጅም ዓመት ነው። በተለይ የኢትዮጵያ ሰብአዊ መብቶች ጉባኤን አንዱ መስራች አባል ሆነው ከመሰረቱበት ጊዜ ጀምሮ ማለት ነው። ስለሆነም በኢትዮጵያ የሰብአዊ መብት ታሪክ ውስጥ የሰብአዊ መብት ስራን በማስጀመር የመጀመሪያው ናቸው። በስራውን በማስጀመር ብቻ ሳይሆን ከዛ ለረጅም ዓመታትም በመምራት ብዙ አስተዋጽኦ አድርገዋል። በእነዚህ ሁሉ ረጅም ዓመታት ባደረጉት አስተዋጽኦ ምንድን ነው መልእክቱ ለእናንተ ላልከው፣ እኔ እንደሚመስለኝ ፕሮፌሰር መስፍን እንደው የጽናት ምልክት ናቸው። የዓላማ ቁርጠኝነት ምልክት ናቸው። የሀገር ፍቅርና መውደድ ምልክት ናቸው። እድሜያቸውን ሙሉ ጊዜያቸውን፣ እውቀታቸውን፣ ሀሳባቸውን ለሀገራቸው፣ ለወገናቸው ፍቅር ሲያስቡ፣ ሲጨነቁ፣ ሲኖሩ ያለፉ ሰው ናቸው እና ለሌላ ጥቅም ለሌላ ዓለማዊ ንብረት፣ ሀብት፣ ዝና የኖሩ ሰው ሳይሆኑ ለሀገራቸው ፍቅር ላገልባቸው ደህንነት ሲያስቡ ሲጨነቁ ሲሞግቱ የነበሩ ሰው ናቸው እና ጠንካራ ተምሳሌትነት አላቸው ብዬ አስባለሁ። ለዓላማ ጽናት፣ ያለ ፍርሃት ለሰብአዊ መብት ስለመሟገት፣ ስለ ሀገር ፍቅር መውደድ፣ ስለ ሀገር ፍቅር ለመኖር ትልቅ ምሳሌ ናቸው። በዚህ ምሳሌያቸው ይታወሳሉ ብዬ አምናለሁ። እስክንድር
ከ1997ቱ ምርጫ ዋዜማ ጀምሮ ደግሞ ፕሮፌሰር መስፍን ወልደማርያም ለአጭር ጊዜም ቢሆን የፖለቲካ ፓርቲ አባል ሆነው ነበር። የፖለቲካ ፓርቲ ተሳትፏቸውም ግን ከዋናው የህይወት ተልኳቸው ጋር የተገናኘ እንደነበር በቅርብ የሚያውቋቸው ተናግረዋል። የዚያን ጊዜው የቀስተ ደመና ፓርቲ መስራችና ሊቀመንበር እንደዚሁም የቅንጅት አመራር አባል ፕሮፌሰር ብርሃኑ ነጋ የሚያብራሩት ይህንኑ ነው።
ፕሮፌሰር መስፍን አንድ ዳይመንሽናል ሰው አይደለም። በጣም በተለያዩ ነገሮች ውስጥ ተሳትፏል። እንደ ጂኦግራፊ ሞር በኢትዮጵያ ጉዳይ ላይ በጣም ብዙ የምርምር ስራዎች የሰራ ሰው እንደሆነ ይታወቃል። በሰብአዊ መብቶች ዙሪያ ሰርቷል። የኢሰመጉ መስራች እንደሆነ ይታወቃል። በስራ አስኪያጅነትም ለረጅም ጊዜ አገልግሏል። እዛ ፖለቲካ ውስጥ እንኳን ፖለቲከኛነቱ እንኳን ከሰብአዊ መብት እንትኑ ጋር የተያያዘ ነው እንጂ አሰች የፖለቲካ እንትን ብዙ ፍላጎት ነበረው ለማለት ያስቸግራል። ግን እንዳልከው ምርጫ 97 ጊዜም ተሳትፏል። ቀስተ ዳመናን አብረን ነው የፈጠር ነው። ግን እሱንም ያየው የነበረው እንደ ፖለቲካ ውስጥ ገብቶ እንትን ለማድረግ ሳይሆን ታስታውስ እንደሆነ ከቅንጅትም ከገባ በኋላ ለምርጫ ውድድርም መግባት ስላልፈለገ አልተወዳደረም። ግን የፖለቲካ ተሳትፎ ነበረው። ግን በዚህ እንደው ፖለቲከኛ ነው በሚባል ደረጃ አይደለም ለማለት ነው። እነኝን ሁሉ ደምረህ ቀንሰህ እንደው ለእኔ ዩኖ ከዛም በላይ ነው። አክቹዋሊ የኢትዮጵያ ሰራተኞች ማህበር ሲመሰረት እንዲመሰረት ትልቅ አስተዋጽኦ ካደረጉት ሰዎች ውስጥ ዋናነት የሚጠቀስ ነው። እነኝ ሁሉ ተሳትፎዎች ነበሩት። ግን ከሁሉም እንደው ጎልቶ ሁሉንም አንድ ላይ ሰብስበህ ጎልቶ የሚወጣው እሱ እንትን ምንድን ነው ብትል ለኢትዮጵያ በጣም የሚጎላት የህዝባዊ ምሁር ትምህርቱን እውቀቱን ችሎታውን ማህበረሰቡን እሱ ፍልክ ነው ብሎ ወደሚያምንበት አቅጣጫ በተለይ ፍትህ በሚመለከት ያለው ጠንካራ እንትን ፍትህ ለድሀ ለሀብታም ለባለስልጣን ስልጣን ለሌለው ሳይሆን ለሁሉም እኩል መሆን አለበት። በተለይ ደግሞ ከምንም በላይ ፍትህ ለዝቅተኛ ደረጃ ላይ ያለው የህብረተሰብ ክፍል ምን ያህል አስፈላጊ እንደሆነ ያምን ነበር። በዛም ታክል ነበር እና የሚያምንባቸውን ነገሮች ያለምንም ፍርሃት ያለምንም መሸማቀቅ ያለምንም አትሊስት በሱ እምነት ያለምንም አድሎ ወይም ለገንዘብና ለጥቅም ብሎ ወደኋላ ሳይል ፊት ለፊት ማንም ስልጣን ያለው ይሁን የሌለው ሳይፈራ የሚያምንበትን ነገር በግልጽ መናገር የሚችል የዝቅተኛው ማህበረሰብ ጠበቃ ነበር ማለት ይቻላል። ከዛ አንጻር እና ትልቁ ነገር እኔ የሚታየኝ የእሱን ትን ለፍትህ ያለው ወገንተኛነት በፍጹም የማያወላዳ ወገንተኛነት እና በመጨረሻም በሱ ደረጃ ካሉ ምሁራን ማታገኘው በተለይ በዛሬ ጊዜ ከምታየው እንትን ለየት ያለ ለሀገሩ ያለው ፍቅር ነው። ኢትዮጵያን በጣም ይወዳል። ለኢትዮጵያ ይሳሳል እና እውነተኛ ኢትዮጵያ ብሔረተኛ ማለት ትችላለህ። እነኚህ ጎልቶ የሚታዩኝ ናቸው ለኔ።
እንግዲህ ፕሮፌሰር ብርሃኑ ቀስተ ደመና ውስጥ አብራችሁ ነበራችሁ። ከቀስተ ደመና መቋቋም በፊትም ሁለታችሁ በተለያዩ እንቅስቃሴዎች ውስጥ ትታዩ ነበር፣ በኋላም በቅንጅት። ያንን እንግዲህ የፖለቲካ ህይወታቸውን ዋዜማውንም ከዛ የገቡበትንም አጋጣሚና እንቅስቃሴያቸውን እንዴት ነው የሚያስታውሱት? እንደ ፖለቲከኛ ምን አይነት ሰው ነበሩ ፕሮፌሰር መስፍን?
በተለይ እንግዲህ ፖለቲካ ውስጥ በምትለው ያው ከኢህአዴግ ስልጣን ላይ ከወጣበት ጊዜ በኋላ እና ፖለቲካው በአጠቃላይ ወደ የዘር ፖለቲካ ያመዘነ እየሆነ በሚሄድበት ጊዜ በአጠቃላይ የሀገሪቱ ሁኔታ ያስፈራው ነበር። ምናልባት ሁለታችንንም በተወሰነ ደረጃ እዚህ ፖለቲካ ውስጥ እንድንገባ ያደረግን ያኔ ሁለታችን ታስረን በነበረ ጊዜ በዚህ ለዩኒቨርሲቲ ተማሪዎች ንግግር አድርጋችኋል ተብለን በታሰርን ጊዜ አንድ ወር አንድ ላይ እስር ቤት ቆይተን ነበር እና በዛ ጊዜ እስር ቤት ውስጥ በጣም ብዙ የኦሮሞ እስረኞች ነበሩ። ጠባቂዎቹ በሙሉ 90% በሚባል ደረጃ የትግራይ ሰዎች ነበሩ እና በተለይ እነኝህ እስረኞች ኦሮሞ ብሔረተኛ እስረኞች እናንተ ትዝ ይለኛል አንድ ቀን እናንተ ሰብአዊ መብት ትላላችሁ፣ እዚህ በዘር የተነሳ በደልና ጭቆና እየደረሰብን እና ያለው ይሄ ሀገር የዘር ጭቆና ነው ያለበት ይህንን ማስቆም አለብን የሚል አይነት ንግግር ሲናገሩንና እንትን ሲሉን ሁለታችንም እስር ቤት ስንወያይ የምንል የነበረው እንዲህ ይሄ ሀገር ወዴት እየሄደ ነው? ይሄ በጣም አደገኛ የሆነ የሀገሪቱን አንድነት የሀገሪቱን የህብረተሰቡን አንድነት እንትን የሚያደርግ ነው እና እንዴት ነው ዝም ብለን የምናየው? ይሄንን ነገር አንድ ነገር ማድረግ አለብን በሚል እንደውም በመጪው ምርጫ የተቃዋሚ የፖለቲካ ኃይሎች በጋራ ተባብረው እንደው ትንሽ መገዳደር ቢችሉ እና በኢትዮጵያዊነት ላይ የተመሰረተ በዜግነት ላይ የተመሰረተ ፖለቲካ ወደፊት ሊሄድ የሚችልበትን መንገድ እንትን እንዲያርጉ ማገዝ አለብን። ድርጅት ከዛ ከሶቪየት ስሞታ ነው ተቃዋሚ የፖለቲካ ድርጅቶችን በጋራ አብረው እንዲሰሩ ለማድረግ ማወያየት ጀመርነው። አይ ቲንክ ጥንስሱ እሱ ይመስለኛል። ይሄ ፍርሃት ዛት የአገሪቱ አንድነት፣ የአገሪቱ ሰላም በዘር ላይ በታጠረ ፖለቲካ ወደ አደገኛ ቦታ እየሄደ ነው። ይሄንን ደግሞ መቋቋም ያስፈልጋል። ይሄንን ደግሞ መቋቋም ይቻለው በሰላማዊ መንገድ ያሉት የፖለቲካ ድርጅቶች ጠንከር ብለው እንዲታገሉ ማድረግ ሲቻል ነው። ራሳቸውን እየተዋፈሉ እንትን ከሚሉ በሚል እንደውም በጋራ አንድ ኮሚቴ ውስጥ ሆነን እነኝን የተለያዩ የፖለቲካ ፓርቲዎች ለማጠራረብ ስንሰራ ነበር። እሱ አልሆን ሲል ነው እንደውም እንግዲያው እዛ ውስጥ ያሉት አንዳንዶቹ እናንተ ይህንን ታስቡ ከሆነ እናንተም ራሳችሁ ፖለቲካ ውስጥ መግባት አለባችሁ ሲሉ ነው። ከዛ ቁጭ
ከስተደመር የተቋቋመ
አዎ፣ ከዛ በኋላ ነው በቃ እንግዲያው ቢያንስ እነሱን አንድ ላይ ለማምጣት ቁስራ ምና መፈጠር አስፈላጊ ከሆነ እሱን እንፍጠርና አንድ ላይ ካደረግን በኋላ ደን ካስፈለገ ከፖለቲካው እንወጣለን። ከዛ በኋላ በሚል ወደዛ የተገባው። ስለዚህ ከዛ አንጻር ነው እንደው ፖለቲከኛ ነው ለማለት የሚያስቸግረው። ፖለቲካ ውስጥ በእርግጥ ገብቷል፣ እኔም ገብቻለሁ። የገባንበት ስንገባ የነበረበት ዋናው ግፊት ግን ይሄ አገሪቷ እየሄደችበት ያለው አቅጣጫ አደገኛ የሆነ የዘር ፖለቲካ፣ መንግስታዊ የፖለቲካ እንትን እየሆነ የሄደበት ሁኔታ ላይ እያደር እየደነደነ ከሄደ በጣም አደገኛ ይሆናል። አገሪቱንም ሊከፋፍል ሊበታትናት፣ ከገፋም ወደ እርስ በርስ ጦርነት ሊከታት ይችላል የሚል ፍርሃት ነው። ከተቻለ እስኪ ፖለቲካ ውስጥ ገብቶ ከሆነ መስተካከል የሚችለው እዛ ውስጥ እንግባ የሚል ነገር የመጣው።
የሰብአዊ መብት ተሟጋቹ መስፍን፣ ታሪክ ጸሐፊው መስፍን፣ ተመራማሪው መስፍን፣ ፖለቲከኛው መስፍን ዛሬ በህይወት የሉም። በተወለዱ በ91 ዓመታቸው ከዚህ ዓለም በሞት ተለይተዋል። ትውስታቸው ግን ይቀጥላል፣ አስተዋጽኦአቸው ይዘከራል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውንና የፕሮፌሰር መስፍን ወልደ ማርያም ወዳጆችን እናመሰግናለን። በተያያዘም ከቀብር አስፈጻሚ ኮሚቴዎች ባገኘነው መረጃ መሰረት የፕሮፌሰር መስፍን ወልደ ማርያም የቀብር ስነ ስርዓት ማክሰኞ መስከረም 26 2013 ዓ.ም ምህረት ይከናወናል። በእለቱ ከጧቱ 2 ሰዓት ተኩል ጀምሮ እስከ ቀኑ 5 ሰዓት ድረስ በአዲስ አበባ ዩኒቨርሲቲ ልደታ አዳራሽ ቤተሰቦቻቸውና የጥሪ ወረቀት የደረሳቸው ተጋባዥ እንግዶች ብቻ በተገኙበት የሽኝት መርሃ ግብር ይከናወናል። ከቀኑ 5 ሰዓት ተኩል ጀምሮ ደግሞ ከአዲስ አበባ ዩኒቨርሲቲ መግቢያ በር ላይ አስክሬናቸው በልዩ ስነ ስርዓት ታጅቦ ወደ ቅድስተ ስላሴ ካቴድራል ቤተክርስቲያን ሽኝት እንዲደረግላቸው እቅድ ተይዟል። በዚህ የሽኝት ስነ ስርዓት ለመታደም ምንም አይነት የጥሪ ወረቀት እንደማያስፈልግ የኮሚቴው አስተባባሪዎች ገልጸውልናል። አድማጮች፣ ከአሜሪካ ድምጽ ራዲዮ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን amharic.news.com እንዲሁም በፌስቡክ እና በትዊተር @amharic ብላችሁ ተከተሉን፣ ተነጋገሩ፣ ተወያዩ። ኢንስታግራም እና ዩቲዩብ ላይም ታገኙናላችሁ። አፓችንን ከፕሌይ ስቶር እና ከአፕ ስቶር VOA Horn of Africa ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ ባጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት VOA 24 ላይ ነው የምንገኘው። ወደ ተከታዩ ዝግጅት ላሻግራችሁ። ዓለምን ባሸማቀቀ ሁኔታ 800 ሺህ ዜጎቿን ካጣችበት የሩዋንዳ የጅምላ የዘር ፍጅት የዛሬ 26 ዓመት ያመለጠችው ኢማኩዌሌ ኢሊባንጊዛ ሌፍት ቱ ቴል በሚል ርዕስ እንደ አውሮፓውያን አቆጣጠር በ2006 ዓመተ ምህረት በተጻፈ መጽሐፍ ታሪኳን ለዓለም ሕዝብ አካፍላለች። መጽሐፉ ስቲቭ ኤርዊን ከተባለ ጋዜጠኛ ጋር የተዘጋጀ ሲሆን መምህር መዘምር ግርማ ደግሞ ሁቱትሲ ሲል ወደ አማርኛ ከመለሰው ቆየት ብሏል። አሁን ደግሞ በኦሮምኛና በትግርኛ ቋንቋ ተተርጉሟል። ንጉሴ አክሊሉ መጽሐፉን ወደ አማርኛ ከመለሰው መምህር መዘምር ግርማ ጋር አጠር ያለ ቆይታ አድርጓል። መምህር መዘምር መጀመሪያ ለምን እንደተረጎመው ከሚያብራራበት ይጀምራል።
መጽሐፉን ለመተርጎም ያነሳሳኝ መጀመሪያ ያገኘሁት መጽሐፉን በደብረ ብርሃን ዩኒቨርሲቲ ቤተ መጽሐፍት ነው። መጽሐፉን ካነበብኩ በኋላ በሀገራችን የተለያዩ ችግሮች አሉ። በብሔርን አስመልክቶና የተለያዩ ማህበረሰቦች መካከል ግጭቶች ይስተዋላሉ እና ክፍፍሎች አሉ። ስለዚህ ይህንን ክፍፍል ተጠቅመው ደግሞ ህዝቡን ለማጋጨት፣ ችግሩ ስለመክተት፣ ሀገሪቱን ቀውሱ ስለመክተት ሊጠቀሙ የሚችሉ ሊኖሩ ስለሚችሉ ህብረተሰቡ ራሱን ሊጠብቅና መጥፎ ነገር የሚያስቡ ፓርቲዎች ሊሆን ይችላሉ፣ ግለሰቦች ሊሆን ይችላሉ፣ የእነሱ መጠቀሚያ እንዳይሆን አንብቦ እንዲወያይበት ነው መጽሐፉን ልተረጉም የቻልኩት። እኔ ብቻ አንብቤው ከሚቆም ህብረተሰቡ እንዲያነበውና እንዲወያይበት እድሉን ለመክፈት ነው ወደ አማርኛ የመለስኩት።
የሩዋንዳ እልቂት በደረሰበት ጊዜ መምህር መዘምር ግርማ፣ ይህች ወጣት የት ነበረች? እድሜዋስ ምን ያህል ነበር?
በ1994 እንግዲህ ችግሩ ሲከሰት ይቺ ወጣት የምህንድስና የአራተኛ ዓመት ተማሪ ነበረች። እድሜዋ 23 አካባቢ ይሆናል። ስለዚህ ክፉና ደጉን ማመዛዘን የምችልበት የትምህርት ዝግጅቷ እንግዲህ የዩኒቨርሲቲ አራተኛ ዓመት ተማሪ፣ ጎበዝ ተማሪ፣ ማመዛዘን የምችል በቤተ ክርስቲያንም ታንጻ በቤተሰቦቿም በጣም ህብረተሰቡ ጋር ጥሩ ግንኙነት የነበራቸው የተማሩ ቤተሰቡ ስለነበሯት ማገናዘብ የምችል እና ሁሉን ነገር የምትጽፈው የምታስታውሰው የዚያን ጊዜ ሲከሰት እንደነበረው በትክክል የማስታወስ አቅሟም የሚገርም ነው። ስለዚህ የማገናዘብ እና የማመዛዘን አቅሟ በጣም የሚደነቅ ነው።
አሁን በቋሚነት የምትኖረው የት ነው?
አሁን የምትኖረው ኒውዮርክ ነው። አሜሪካዊት ዜጋ ሆናለች።
አዎ፣ ወደ ሩዋንዳ ትሄዳለች። አንዳንድ ጊዜ ምን ይላታል? ህዝቡ ምን ይላል? ስለ መጽሐፉ ምን ይላል? ከህዝቡ ጋር ትነጋገራለች?
አዎ፣ ሩዋንዳ ትመላለሳለች። የእነሱ ቤተ ክርስቲያን ሆኗል። መንፈሳዊ ጉዞዎችን ታስተባብራለች። በጣም መንፈሳዊ ሰው ነች። ወደ ሮማን ቫቲካን ትሄዳለች። ጳጳሶችን ሁሉ ታገኛለች። እና ይሄ ይቅርታ ማድረጓ ዓለም አቀፍ ታዋቂ ሰው አድርጓታል ከሩዋንዳን በዘለለ። እና ሩዋንዳውያን ያውቋታል፣ መጽሐፏን አንብበዋል። ያው ሩዋንዳ በዚህ በዘር ማጥፋት በጣም የታወቀ ሀገር ነው። አሁንም ደግሞ ከዘር ማጥፋት በማገገም እና አፍሪካ ላይ በጣም ስኬታማ የሆነች ሀገር በዘር ማጥፋቱ ጊዜ ህዝቡን ነፃ ያወጣው ደግሞ ፖል ካጋሜ አሁን ድረስ ትልቅ ሚና ያለው መሪ ናቸው። ስለዚህ ኢማኪሌም ትታወቃለች። አገሪቱም በዚህ ከዘር ማጥፋት በማገገም ረገድ ትልቅ ትምህርት የምትሰጥ ነች ለመላው አፍሪካ።
ኢማኪሌ ኢትዮጵያን ታውቃለች? ካወቀችስ ምን ትላለች ስለ ኢትዮጵያ በአሁኑ ወቅት ስላለው ሁኔታ? በተለይ
በጣም የሚገርም ነገር አለ። እኔም አመሰግናለሁ ለዚህ ጥያቄ። አንድ አፍሪካ ላይ እንደዚህ መረጋጋት እንዲኖር የሚፈልግ ድርጅት ኢማኪሌን ለኢትዮጵያን መልእክት እንድታስተላልፍ አድርጎ ነበር በቅርቡ። ይህ መልእክት በአርትስ ቴሌቪዥን አይቼዋለሁ። ከዚያ ደግሞ በኢትዮጵያ ቴሌቪዥንም በቅርቡ ቀርቧል በአማርኛ እየተተረጎመ እና ኢትዮጵያን ችግራችንን በውይይት መፍታት እንዳለብን የተለያየ መቃቃሮች ቢኖሩም መነጋገርና ችግሮቹን መፍታት ነው እንጂ ግጭት የትም እንደማያደርሰን ከሩዋንዳ እንድንማር ነው ኢማኪሌ ለኢትዮጵያውያን ያስተላለፈችው መልእክትና በዚህ በጣም ደስተኛ ነኝ። እንዲያውም መጣ በየዩኒቨርሲቲዎች ትምህርት ብሰጥ ለምን ዩኒቨርሲቲዎች ዋና የግጭት ቦታዎች ናቸው፣ ሌሎች በሚዲያም ትምህርት ብሰጥ እና ቢመቻች እኛ ልዩነታችንን የምናካርረውና አብሮ የኖረውን ሰው የምናጠቃበትና የምናገልበትን ነገር ትንሽ ረገብ እናደርጋለን ብዬ ነው የማስበው።
እንደው ያን ልቂት እንዴት አድርጋ ተገልጸዋለች? እስቲ ትዝ ከሚሉ ነገሮች መካከል መምህር መዘምር ግርማ አንዳንዶቹን አንሳለኝ፣ እንደው እሷ ከጠቀሰቻቸው በመጽሐፉ ውስጥ ካሉት።
እንግዲህ በምዕራብ ሩዋንዳ ሩብ ሚሊየን የሚሆኑ ቱትሲዎች ይኖራሉ እና እሷ በነበረችበት ለፋሲካ እረፍት ሄዳ ነው ከዩኒቨርሲቲውም ጭፍጨፋ ሄዳ ነችው እና ከዚያ ከሩብ ሚሊየን በመቶዎች የሚቆጠር ሰው ነው ሊተርፍ የቻለው ይመስለኛል። እና በመላው ሀገሪቱ ደግሞ ከአንድ ሚሊየኑ ቱትሲ የተረፈው በጣም ትንሽ ቁጥር ያለው ነው እና በሰፈሯ የነበረውን ነገር ትገልጽልናለች። የታጠቁ አይደሉም ቱትሲዎች፣ መሳሪያ እንዳይኖራቸው ተደርገዋል። እነሱ ቤት አካባቢ ነው የተሰበሰቡት የዘር ማጥፋቱ ችግር ሲመጣ። ከዚያም ደግሞ ወደ ቤተ ክርስቲያን የተጠለሉ ነበሩ። ከእነሱ ሰፈር መጥቶ ሲያጠቋቸው ወደ ቤተ ክርስቲያን ሲሄዱ ቤተ ክርስቲያንም ደግሞ ያለውን ይጨርሱታል ማለት ነው፣ በቦምብ በጠመንጃ። ቤተ ክርስቲያንም መሸሸጊያ አልሆነችም። እሷ እንዴት ተረፈች ያል እንደሆነ በአንድ ቄስ መታጠቢያ ቤት ውስጥ ሰባ ሴት ልጆችን እና ወጣቶችን ባዳኑ ቄስ ቤት ነው የተረፈችው እንጂ ዩኒቨርሲቲ ያሉት በሙሉ ተፈጅተዋል። ህዝቡ የተሳተፈበት የሶስት ወር ልክ እንደ ስራ ዘመቻ በሬዲዮ እየታዘዘ የመንግስት ባለስልጣናት ሄዳቸው አጥዱ እያሉ ከቀበሌ ጠመንጃና ገጀራ እየወሰዱ ህዝቡ የተሳተፈበት በፍጥነቱ በመጠኑና በአደረጃጀቱ የሚገርም አሁን ጭምር ሀቆቹን ለመደበቅ በሚደረገው ጥረት የሩዋንዳውን የዘር ማጥፋት የሚስተካከለው የለም።
ንጉሴ አክሊሉን እና እንግዳውን እናመሰግናለን። ተከታዩ ዘገባ ከዚሁ የሩዋንዳው የእርስ በርስ ፍጅት ታሪክ ጋር የተያያዘ ይሆናል። በሩዋንዳ የጅምላ የዘር ፍጅት ወቅት ሁቶችንና በዛ ያሉ ቱትሲ ስደተኞችን ከሞት በታደጉት ፖል ሩሳሳባንጊና አስገራሚ ታሪክ ላይ ተመስርቶ የተሰራው ሆቴል ሩዋንዳ ፊልም እንደ አውሮፓውያን አቆጣጠር በ2004 ዓመተ ምህረት በኦስካር ፊልም ሽልማት በታጨበት ወቅት ፖል የምሽቱ ጀግና ነበሩ። ይሁን እንጂ ፖል ባለፈው ወር አማጽያንን በገንዘብ ይረዳሉ በሚል በሩዋንዳ መንግስት ተከሰው በቁጥጥር ስር ውለዋል። ለአሜሪካ ድምጽ አስተያየታቸውን የሰጡት ታዛቢዎች በኪጋሊ ፍርድ ቤት የተመሰረተባቸው ክስ ማለት አስቀድሞ እንደተፈረደባቸውና ያለቀለት ሆኖ ሊቆጠር እንደሚችል ይሰጋሉ። በቪኦኤ ዘጋቢ ሳሌም ሰለሞን የተጠናቀረውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።
ፖል ሩሳሳባንጊና ለኦስካር ሽልማት በታጨው የሆቴል ሩዋንዳ ፊልም ጀግናው ገጸ ባህሪ ነበሩ። ፊልሙ የሚተርከው እንደ አውሮፓ አቆጣጠር በ1994 በሩዋንዳ በሁትሱና ቱትሲ ስደተኞች ላይ በደረሰው የዘር ማጥፋት ፍጅት ፖል ሩሳሳባንጊና የስደተኞችን ህይወት በማትረፍ የሰሩትን ጀብድ የሚተርክ ነበር። ዛሬ ግን ፖል ሩሳሳባንጊና አማጽያንን በገንዘብ በመደገፍና ሽብርተኝነት ክስ ተመስርቶባቸው በኪጋሊ ፍርዳቸውን እየተጠባበቁ ነው። ተቺዎች የሰብአዊ መብት ተሟጋቾች ቡድኖችና ግለሰቡን የሚያቋቸው ግን ሩሳሳባንጊና የተከሰሱበትና የተያዙበት ሁኔታ ጥያቄዎችን የሚያጭሩ ናቸው እያሉ ነው። ሩሳሳባንጊና በብሩንዲ ንግግር እንዲያደርጉ በአንድ ወዳጃቸው የተጋበዙ መሆናቸውን ገልጸው ይሁን እንጂ ዱባይ ላይ የተሳፈሩበት አንድ የግል ጀት አውሮፕላን ከብሩንዲ ልቅ ወደ ሩዋንዳ ኪጋሊ በመበረራቸው በዚያ መያዛቸውን ተናግረዋል።
Having known Paul for almost 15 years, there's not the slightest chance he would have gone to Rwanda voluntarily.
ፖልን ለ15 ዓመታት ሳውቃቸው በገዛ ፍቃዳቸው ወደ ሩዋንዳ የሚበሩበት አንዳችም ምክንያት ይኖራል ብዬ አላምንም። ምክንያቱም በገዛ ፍቃዳቸው ወደ ሩዋንዳ ቢሄዱ እንዲያለው ነገር ሊከሰት እንደሚችል በሚገባ ያውቃሉ።
Brian Endless የተደረገውን ነገር ህገወጥ ነው ብለው ያምናሉ።
This was clearly illegal, whether you want to call it extraordinary rendition, kidnapping.
እንደፈለክ በለው በትፈልግ በሚያስገርም መንገድ ተላልፎ የተሰጠ በጠለፋ ወይንም በህገወጥ መንገድ በቁጥጥር ስር ይዋለ በለው ብቻ የፈለከውን ስም ስጠው። ግን አንድም ወዳሰበው ቦታ ሊሄድ አውሮፕላን ላይ የወጣን ሰው ሆም ብለህ ከገዛ ፍቃዱ ውጪ ወደ ሌላ ሀገር ወስደህ ስታስረው ያ በዓለም አቀፍ ደረጃ የተፈጸመ ህገወጥ ድርጊት ነው።
የሩዋንዳው ፕሬዝዳንት ግን የሩሳሳባንጊና መያዝ ትክክል ነው ብለው ያምናሉ።
There was no kidnap, there was no any wrongdoing in the process of his getting here.
ምንም ጠለፋ አልተካሄደም። እሳቸው እዚህ በደረሱበት መንገድ የተሰራ ስህተትም ሆነ ጥፋት የለም። እዚህ መጡት ባመኑበትና ማድረግ በፈለጉት መንገድ ነው።
ተቺዎች ግን እስሩ የተፈጸመው ሩሳሳባንጊና ለፕሬዝዳንት ካጋሜ ባላቸው ተቃውሞ የተነሳ ነው ይላሉ። መንግስት ጉዳዩን ያያዘው ሩሳሳባንጊና በጋራ ሆነው ከመሰረቱት የሩዋንዳ ንቅናቄ ለዲሞክራሲ ለውጥ ከሚለው ድርጅት ጋር ነው። ድርጅቱ በሽብር ተግባርና አመጽ የተከሰሰ ነው። ሩሳሳባንጊና ወንጀል የተፈጸመ መሆኑን ባይክዱም እሳቸው ግን በምንም ውስጥ እንዳልተሳተፉና በዲፕሎማሲ ረገድ ብቻ እንደሚያምኑ ተሳትፏቸውም በዚያ ረገድ ብቻ መሆኑን ተናግረዋል። ተቺዎች እንደሚሉት እስካሁን ተከሳሹ ጠበቃ መምረጥ ያልተፈቀደላቸው ሲሆን የዋስትና መፍትም ተከልክለዋል። የህግ ባለሙያዎች የፍርድ ሂደቱን መከታተል አስፈላጊ መሆኑን ይናገራሉ። በኤቢኤ የሰብአዊ መብት ማዕከል ሞያ ኒዋንዲ እንዲህ ይላሉ።
One of the main reasons that we monitor trials is to shine a light to remind governments of their
የፍርድ አሰጣጥ ሂደቱን ማየት የፈለግነው የመንግስት ባለስልጣናት መሰረታዊ የሰብአዊ መብቶችን ለማክበር ኃላፊነታቸውን መወጣት ያለባቸው መሆኑን ለማስገንዘብ ነው። ይህ ደግሞ አንድ ሰው የፈለገውን ጠበቃ መምረጥ መቻሉንና ሌሎች በርካታ መብቶችን ይጨምራል።
የክሱን ሂደት ከሚከታተሉም ታዛቢዎች መካከል ስቴፈን ታውንሊም እንዲህ ብለዋል።
There are very concerning trends, some of them exacerbated by the COVID-19 pandemic.
አሳሳቢ የሆኑ አንዳንድ ነገሮች አሉ። አንዳንዶቹ ከኮቪድ-19 ወረርሽኝ ጋር ያለው ሁኔታ ነው። ሌላው መንግስትን የሚቃወሙ ሰዎችን ለመቅጣት ፍርድ ቤቶችን እንደ መሳሪያ የመጠቀም ነገር አለ። ይሁን እንጂ ይህ ጉዳይ በራሱ ወይንም የፍርድ ሂደት የሚከታተሉ ሰዎች በመኖራቸው የተነሳ መንግስት ዓለም አቀፋዊ ግዴታው እንዲወጣ ይገደድ ይሆናል ተብሎ ተስፋ ይደረጋል።
ምንም እንኳን ሩሳስ ባጊና ስለተያዙበት መንገድ በርካታ ጥርጣሬዎች ቢኖሩም ሚዛናዊ ፍትህና ዳኝነት ሊያገኙ እንደሚችሉ በለንደን ዩኒቨርሲቲ ምሁር ፊል ክላርክ ያምናሉ።
There is often a misconception about the Rwandan judiciary that it is simply the lapdog of Kagame's executive, and I think what we've seen in the last 10 years is something very different happen.
ሁልጊዜም ስለ ሩዋንዳ የፍትህ አካላት ሲነገር በፕሬዚዳንት ካጋሜ የሚመሩ ናቸው የሚል የተሳሳተ ግንዛቤ አለ። ባለፉት 10 አመታት ያየነው ሁኔታ ግን ከዚህ በጣም የተለየ ነው። እንዲያውም ያየነው ፍጹም ነጻና ገለልተኛ የሆነ ፍርድ ቤት በሩዋንዳ ያበበ መሆኑን ነው። ብዙ ጊዜ ያስፈጻሚውን አካል ፍላጎቶች የማይቀበሉ ውሳኔዎችን ሲሰጡ ነው የምንመለከተው።
Endless-ና የሩሳስ ባጊና ደጋፊዎች በተባለው ነገር አይስማሙም። ከሩዋንዳ ፍርድ ቤቶች ፍትህ የማግኘታቸውንም ነገር የሚመለከቱት በጥርጣሬ ነው።
ደረጀ ደስታና ሳሌም ሰለሞንን እናመሰግናለን። ወደ ተከታዩና የዕለቱ የመጨረሻው ዘገባችን ስናልፍ ደግሞ በሚሊዮን የሚቆጠሩ አይነ ስውራንና የአይን ብርሃን እክል ያለባቸው ዜጎች በሚኖሩባት ኢትዮጵያ እነዚህ ወገኖች በሚረዱበት መንገድ መረጃዎችን በህትመት የማዳረስ ዘርፍ አዳጋች መሆኑን ይነገራል። አንዲት ወጣት ግን ይህንን ለመቀየር ጥረት ጀምራለች። ስሟ ፊዮሪ ተወልደ ሲሆን ፈትል የተሰኘ በዳሰሳ ስርዓት ወይንም በብሬል የተጻፈና የሚነበብ ጋዜጣ ከሰሞኑ ይፋ አድርጋለች። ለአሁኑ በመቶዎች የሚቆጠሩ የጋዜጣውን ቅጆች እነዚህ የህብረተሰብ ክፍሎች በሚያዘወትሯቸው ስፍራዎች በነጻ እያዳረሰች የምትገኘው ፊዮሪ ጋዜጣዋ ሁሉን አቀፍ መረጃዎችን የምታዳርስ አጋር እንድትሆን እንደምትሻም ለአሜሪካ ድምጽ ተናግራለች። ፊዮሪ ጋዜጣውን ለመጀመር መነሻ የሆኗትን ምክንያቶች ለሀብታሙ ስዩም አጫውታለች።
ያው ሀሳብን ይጥቅ ፈቃድ ነው ነው ያው ሀሳብን ይጥቅ ነው ነው ምንም ነገር ምክንያት ያስፈልጋል ነው እንግዲህ ሲንቀሳቀስ የተለያዩ ፖድካስቶች ላይ ፒክ ፕሪንት ያውም ማዕከል አድርገን የምንሰራው ጉዳት አልባውን የሆነው ማህበረሰብ ነው። በዚህም ደግሞ አይነስውራን መረጃ ቢፈልጉ እንደማናቸውም የፈለጉትን ሚዲያ ማቀው የመጠቀም መብት ቢኖራቸው ወይም መረጃ የማግኘት መብት ቢኖራቸው፣ ነገር ግን ይህ አይነት አማራጭ የላቸውም። ምናልባት ደግሞ አይነስውራን ሬዲዮና ቴሌቪዥንን ያጋልጣሉ ብለን ልናስብ እንችላለን። ነገር ግን አይነስውራን ላይ መስማት እክልነት ያለባቸው ደግሞ የህብረተሰብ ክፍሎች አሉ። እንግዲህ እነዚህ የህብረተሰብ ክፍሎች ከሁሉም ነገር የተገለሉ ናቸው፣ መረጃ ማያገኙ ማለት ነው። ከዚህ በተጨማሪ ያ ሚዲያ ላይ ያለን ከዚህ ፖለቲከኞቻችን በተለያዩ መድረኮች ስለ አካል ጉዳተኞች እኩል ተሳታፊነትና ፍትሐዊ ተጠቃሚነት እናነሳለን። ነው ከመረጃ ተደራሽነት ባሻገር ደግሞ የተለያዩ የስራ ማስታወቂያዎች፣ የጨረታ ማስታወቂያዎች የሚወጡት ጉዳት አልባ የሆነው ማህበረሰብ ማዕከል አድርገው ነው። እና እነዚህ የህብረተሰብ ክፍሎች የስራ ማስታወቂያ ቢፈልጉ ሌላ አይነት አማራጭ የላቸውም ማለት ነው። እና ይህ ችግር ስላለ የማህበረሰብ አንድ አካል ስለሆንኩ ይህንን ችግር ለማቃለል ነው
ይሄ የብሬል ጋዜጣ። በተለያዩ የዜና አውታሮች ላይ እንደምናያቸው አይነት መረጃዎችን የሚያቀብለው ወይንስ ደግሞ በአካል ጉዳተኞች ላይ ብቻ የሚያተኩር ነው? ምን አይነት ጉዳዮች ናቸው በጋዜጣው የሚዳሰሱት?
አይነስውራን ብቻ ስለ አይነስውራን ብቻ መስተን ማለት አሁን ዘመናዊ ማግለል ማድረግ ማለት ነው። አይነስውራን ላይ የሚያተኩሩ አካል ጉዳተኞች ላይ የሚያተኩሩ መረጃዎች ካሉ ቅድሚያ ይሰጡታል በዚህ በፈትል የብሬል ጋዜጣ። ከዛ ባሻገር ግን ዓለም አቀፋዊ እንዲሁም ሀገራዊ ጉዳዮችን የሚዳስስ ነው። አምዶቹንና ገጾቹን ለመዳሰስ ዜና አለው፣ ፍትል ነቃሽ የሚል አምድ አለው። ፍትል ነቃሽ የሚለው አይነስውራን ላይ የሚደርሱ የፍትል መጓደሎች፣ የመልካም አስተዳደር ችግሮች፣ በምርመራ ነክ ዘገባዎች የሚዳሰሱበት አምድ ነው። ኤዲቶሪያል አለው፣ ርዕሰ አንቀጽ አለው፣ በማንኛውም ሚዲያ ማለት ነው። ተምሳሌት የሚል እንግዳ፣ ጥበብ፣ ታሪክ፣ ጉዞ፣ ቱሪዝም ላይ የሚያተኩር ባህልና ቱሪዝም ላይ፣ ስፖርት፣ እንዲህ አይነት ከነዚህ ግን ትንሽ ለየት የሚለው አንድ ራሱን የቻለ ልጆችን ይገልጻለው። አይነ ስውራን ህጻናት ወይም ለስማትና የአይነ ስውርነት ተደራራቢ የአካል ጉዳት ያለባቸው ህጻናትን እንደ ማንኛውም ህጻናት የመታነጽ ለት ካላቸው እያምነትን የማነጽና ነገሮችን የማስቀሰም እንዲህ አይነት ኃላፊነቶች አሉብን እና ተረቶች፣ ቁም ነገሮች፣ የተለያዩ መረጃዎች የሚተላለፉበት ለልጆች ማለት ነው። የልጆች አምድ አለ። ከነዚህ አምዶች እና የዜና ገጾች ባሻገር ደግሞ የስራና የጨረታ ማስታወቂያ ገጾች ማለት ነው።
የብሬል ጋዜጣን ለማዘጋጀት ቀላል የማይባል ልፋት የሚጠይቅ ይመስለኛል። እስቲ ዋነኛ ፈታኝ ነገሮችን እስቲ ንገሪኝ።
መልካም። እንግዲህ ሀሳቡን አስበ ለራሱ ብቻ መትቶ አይደለም ጋዜጠኝነት ላይ ነው። ለሌሎች ካካፍላቸው ሀሳቡን ላይ ተይ ያሉኛሉ። አያዋጣም፣ ያዋጣሻል ይሄ ከክፍ ጋር የማዝያዝ ከአመለካከት ስጀምር ለማለት ነው። እንደይነት አሉ። በሌላ በኩል ደግሞ የደገፉኝ የሚያጋሩት አሉ። ከዚህ ባሻገር ግን ዋነኛው ችግር ወረቀቱ በውጭ ምሳሌ ታይክስ የሚገባው ነው። በጣም ውድ ነው። እኔ ምናልባት ሰምተህ ይሆናል አይተህ ይሆናል ሌሎች ሚዲያዎች ላይ እየሰጠሁት ኢንተርቪው በራሴ ገንዘብ ነው ማሳትሙ። በነጻም ነው ማሰራጭላቸው ለነሱ ነው። እኔ የአንድን ጋዜጣ በመቶዎች ውስጥ ነው የማሳትሙ እና በጣም ውድ ነው። እዚህ ላይ ትንሽ ያው ቀጣይ ስለ ቀጣይነቱ ስለ ተደራሽነቱ ስታወራ አንዱ ማነቆ ሊሆን ይችላል ወደፊት ማለት ነው። እና ማህበራዊ ኃላፊነትን መወጣት አለብን። ሁላችንም በየስራ መስካችን በተማርንበት ነው ሀገራችንን ማገልገል አለብን። ከዛ ባሻገር ስለ ጋዜጠኝነት ስታነሳው ጋዜጠኝነት ድምፅ ለሌላቸው ወይም ለተጎጂ ድምፅ መሆን መቻል አይምሮ መቻል የምንጠይቅ መዋ ስለሆነ ያንን ተደራራቢ ኃላፊነት ለመወጣት የተጀመረ ስራ ነው እንጂ በጣም አስቸጋሪ ነው። አቅሙ ይፈታተናል።
ምን ያክል ጋዜጣ ነው እያሰራጫችሁ ያላችሁት? የት የት አካባቢ ነው የሚሰራጨው? የስርጭት አድማሱንስ ከፍ ለማድረግ ምን አይነት ነገሮች መደረግ አለባቸው ብለሽ ታስቢያለሽ?
ጋዜጣ አሁን ከትላንት ወደ ሁለተኛ አትሞ ወጥቷል። እስካሁን ሁለት ብቻ ነው የወጣው። 15 ቀን ነው ከተጀመረ። አሁን የመጀመሪያ የብሔራዊ አይነ ስውራን ማህበር ጋር በስፋት ይገኛል። ምክንያቱም በቀን የኢትዮጵያ ብሔራዊ አይነ ስውራን ማህበር ጋር ከ700 በላይ የሆኑ አይነ ስውራን ይመጣሉ። መገናኛ ስፍራቸው እንደ ወጣት ማዕከላቸው ጥምር ስለሆነ ማለት ነው እዛ ይገኛል። የአይነ ስውራን እና መስማት የተሳናቸው ደግሞ ብሔራዊ ማህበር አለ። እዛም እንዲህ በተመሳሳይ ይገኛል። ጉዳዩ የሁለቱም ስለሆነ ማለት ነው። በተለይ የመስማትና የአይነ ስውራን ስለሆኑ ተደራራቢ አካል ጉዳት ያለባቸው አካላት ጋር ስለሆነ እነሱ ጋር ይገኛል። ከዛ በተጨማሪ የተለያዩ የመንግስትና መንግስታዊ ያልሆኑ ተቋማት ጋር ተበትኗል። እንዲሁም 4 ኪሎ ምናልባት ተቃዋሚ ጋዜጣ የሚነበሩባቸው ቦታዎች ጉዳት አልባ የሆነ የህብረተሰብ ክፍል ጋዜጣ ማስታወቂያዎች የሚያነብባቸው ቦታዎች ላይ በነጻ አስቀምጬላቸዋለሁ። በአሁኑ ሰዓት የሚሸጥ አይደለም። አይነ ስውራንም እንዲገዙ ታሳቢ ተደርጎ የታተመ አይደለም ጋዜጣው። በቀጣይ ግን አሁን ትምህርት ስለሚጀመር ወደ ከፍተኛ የመንግስት የትምህርት ተቋማት በተለያዩ የሀገሪቱ ክፍል በሚገኙ የብሔራዊ አይነ ስውራን ማህበራት አሉ። ወደ እሱ እና የተለያዩ አካባቢዎች የስርጭት አድማሱን ለማስፋት ጥረት ይደረጋል። ይህን ለማድረግ ደግሞ የሳይንስና የሳይንስና ከፍተኛ ትምህርት ሚኒስቴርን አናግዛቸዋለሁ። ትምህርት ሚኒስቴር ይህ እንዲህ አይነት ተቋማትን አናግዛለሁ። ለዩኒቨርሲቲዎች እና ለሚመለከታቸው አካላት ደብዳቤዎችን በመጻፍ እንዲህ አይነት ድጋፎችን እንደሚያደርጉልኝ እንግዲህ በቃል ደረጃ ቃል ገብተውልኝ።
ይህንን ጋዜጣ የተመለከቱ ወገኖች ምን አይነት ምላሽ ሰጡሽ?
የተለያዩ አጋጣሚ ስልክንም እየተቀበሉ በአካል ያገኙኛሉ። እዛ ማህበሩ ጋር ማለት ነው። ከእነሱ በተጨማሪ ደግሞ ስልኩን አፈላልጎ ይደውሉልኛሉ። በተለይ የአይነ ስውርነት ፕላስ የመስማት ተደራራቢ አካል ጉዳት ያለባቸው የህብረተሰብ ክፍሎች በቤተሰባቸው አማካኝነት ሀሳባቸውን ገልጸውልኛል። ራሳቸውም እኔ የምናገረው ላይ ሰሙ ግን እነሱ ሀሳባቸውን ግን እያደመጥኳቸዋሉ መናገር የሚችሉትም ማለት ነው ተገልለው እንዳሉ ነው። ትልቅ ተስፋ እንደሆነ ፈጥሪ እንደሆነ እሱ በጣም በጣም ደስተኛ እንደሆኑ እና ለብዙ አመታት ሲጠብቁት ሲፈልጉት የነበር ነገር እንደሆነ ከሌላ ዓለም ጋር እንደተገናኘ ያህል እንደተሰማቸው ብቻ በጣም አገረታት በጣም ደስ የሚላቸው
እጅግ በጣም አመሰግናለሁ ፊዮሪ ተወልደ የፈትል የብሬል ጋዜጣ መስራች እንግዲህ ትልቅ ነገር ላይ ደርሶ ትልቅ ደረጃ ላይ ደርሶ ይሄ ጋዜጣ እንድናይ መኝልሻለሁ መልካም ምሽት ይሁንልሽ
ስክስታችን ለዛሬ ተጠናቀቀ በሁሉም ስፍራ ባሉ መላባል ደረቦቻችንና በቴክኒክ መሐንዲሶቹ ስም የምሰናበታችሁ ጽዮን ግርማ ነኝ መልካሙን ሁሉ እንመኛለን